ሰላም ለእናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርብላችሁ ጉዳዮች መካከል
ይሄንን ትኩረት ሰጥቶ ይሄን ፕሮግራም ማዘጋጀታቸው ይሄንን እንግና መስራታቸው በጣም የሚያስደስት ሌሎችም ያው የሚያስደስት ነው ብዬ ገምታለሁ።
የኦሎምፒክ ባለድልና የበርካታ ክብረ ወሰኖች ባለቤት የሆነውን ታላቁን አትሌት ቀነኒሳ በቀለ ነው ቀደም ብለን የሰማነው። ከሰሞኑ በተለያዩ ዘርፎች ለሀገርና ለወገን የሚጠቅሙ የላቁ ስኬቶችን ላስመዘገቡ ሰዎች ክብር የሚሰጠውን ኢምፓክት አዋርድ ሽልማት ወስደዋል። ከሽልማቱ ጋር የተያያዙ ጉዳዮችን ቆየት ብለን እንነጋገራለን። እነዚህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁ እንድታመሹ እንጋብዛለን። ወደ ቀዳሚው ዝግጅት እንሻገር። ኢትዮጵያውያንን እንዲሁም አፍሪካውያንን ለማክበር የሰሩትን ስኬትም ደግሞ ለመተረክ ያቀደ ያለመ የሽልማት ስነ ስርዓት ከሰሞኑ ተካሂዷል። ኢምፓክት አዋርድ ይባላል። ለሶስተኛ ጊዜ ተካሄደ ነው። የሽልማቱን ስነ ስርዓት በመቀጠል እናስቀኛችኋለን። በተለያዩ ዘርፎች ለሀገርና ለወገን የሚጠቅሙ የላቁ ስኬቶችን አስመዝግበዋል ተብሎ ለታመነባቸው ሰዎች ክብር የሚሰጠው ኢምፓክት አዋርድ በየዓመቱ በሰሜን አሜሪካ የሚደረግ የሽልማት ስነ ስርዓት ነው። በርከት ያሉ ትውልደ ኢትዮጵያውያን፣ የአፍሪካ ማህበረሰብ አባላትና አሜሪካውያን የታደሙበት የዘንድሮው ስነ ስርዓት የተካሄደው በኒው ካርልተን ከተማ ነበር። ይህንን የሽልማትና የውቅና መድረክ ያስተናገደው ደግሞ ኖቫ ኮኔክሽን የተሰኘው ተቋም ነው። ዶክተር ጋሻው አብዛ የተቋሙ ኃላፊ ናቸው።
የኢምፓክት አዋርድ በህይወት ያሉ በማህበረሰባችን ዘንድ በተለያዩ ዘርፎች ተጽዕኖ አስተዋጽኦ ያደረጉ የማህበረሰባችን አካሎችን የምናስብበት፣ የምናወድስበት፣ የምንዘክርበት ዝግጅት ነው። ዋናኛው ዓላማ ብዙ ጊዜ ሁልጊዜ ባይባልም ብዙ ጊዜ የሰፋ ተለምዶ የለንም። በህይወት ያሉ ሰዎች ለሚሰሩት ስራ እውቅና ሰጥተን ማበረታቻ የሚሆነን ምናልባት ያንን ክፍተት ለመሙላት በሚል ስሜት ነው። ከሱ ጎን ለጎን ሁልጊዜ በየአመቱ የምናካሄደው የግራንድ አፍሪካን ረን አለ። በዛ ላይ የሚታደሙ እንግዶችን በዚህ ወቅት በሚመጡበት ጊዜ አብረን በጋራ ለማስኬድ ነው። ያንን የሚያደርገ ምንድን ነው? ኖቫ ኮኔክሽን ሲቋቋም እንደ ለትርፍ ያልተቋቋመ ድርጅት ሶስት ዓላማዎችን አንግቦ ነው የተነሳው። የመጀመሪያው የእኛን ወገኖች ማህበረሰብ ችንን የብሔራዊ ስቴታችን የሆነውን አትሌቲክስ ተጠቅመን የመገናኛ መድረክ መፍጠር ነው። ሁለተኛው ባህላችንን የበለጠ ለማስተዋወቅ የሚቻለንን ድርሻ ለማበረከት ነው። ሶስተኛው ደግሞ እንዳልኩት በማህበረሰባችን በአፍሪካ ውስጥም በኢትዮጵያ ውስጥም እዚህም ሀገር ሆነው የእኛን ወገኖች በሶስት መስክ አስተዋጽኦ ያደረጉ ሰዎችን የምንዘክርበት ነው።
ዘንድሮ ላይ ከራሳችሁ አልፎ ለሌሎች ፋይዳ ያላቸው ስራዎችን የሰሩ ለብዙሃን መነቃቃት ምክንያት መልካም ተምሳሌት እንደሆኑ የተነገረላቸው ግለሰቦች ተሸልመዋል። በንግድና ስራ ፈጠራ ዘርፍ ለበርካታ ትውልድ ኢትዮጵያውያን የስራ ዕድሎችን በመክፈት በዋሽንግተን ዲሲ ከተማ ውስጥ ባሉ ጉልህ ኢኮኖሚያዊ እንቅስቃሴዎች ውስጥ ባላቸው ሚናም ለሽልማት የበቁት ዶክተር ሄኖክ ተስፋዬ አንደኛው ተሸላሚ ሆኗል። በጥቂት ፊልሞቿ በመዝናኛው ዓለም ጎልተው እየወጡ ካሉ አፍሪካዊ አሜሪካውያን መካከል አንዷ የሆነችው ንግሥት ልኬ ሌላኛዋ ተሸላሚ ነበረች። ሽልማቱ ስለፈጠረባት ስሜት ብሎም ከኢትዮጵያ ጋር የተያያዙ ስራዎችን ለመስራት ስላላት የመጪ ዘመን እቅድ ቀጣዩን ብላናለች።
የህይወት ዘመኔ ግብ አፍሪካን በስራዎቼ አንድ ማድረግ ነው። ስለኛ ለዓለም መንገር፣ ከእኛ አንጻር ታሪካችንን መተረክ ነው። ስለሆነም ይሄ ዝግጅት ይህ ጥረቴ ከፍተኛ ደረጃ ላይ የመድረሱ ማሳያ ነው። ይሄ ለኔ ከኦስካርም የተሻለ ነው። ከኢትዮጵያ በቅርቡ ነው የተመለስኩት። ኢትዮጵያ ውስጥ ፊልም መስራት የሚቻልበትን ሁኔታ በተመለከተ የተለያዩ ንግግሮችን አድርጌያለሁ። በእርግጥ እስካሁን ኢትዮጵያንና ኢትዮጵያውያንን የተመለከተ ፊልም አልሰራሁም። እንደምታውቁት ፊልም ንግድም ነው፣ የመዝናኛው ኢንዱስትሪ ይሉታል። ኢትዮጵያ ውስጥ ያንን መገንባት አለብን። አሁን ግን ጊዜው ይመስለኛል። በ2023 ጠብቁ፣ እየመጣን ነው።
በሀገር ውስጥም ሆነ በውጭ ሀገር ያሉ የኢትዮጵያ የኪነ ጥበብ ወዳጆችን መልካም ምላሽ አገኘው የእረኛ የተከታታይ ድራማ ባልደረቦች ሌላኛዎቹ ተሸላሚዎች ነበሩ። ከኒው ካርልተን፣ አሌክሳንድሪያና ዋሽንግተን ዲሲ ከተማ አስተዳደሮች የተበረከተላቸውን የእውቅና አዋጅ በህብረት ተቀብለዋል። ሌላው የዘንድሮ ኢምፓክት አዋርድ ወይንም የተጽዕኖ ፈጣሪዎች ሽልማት ተሸላሚ የኦሎምፒክ ባለድል የበርካታ ዓለም አቀፍ ክብረ ወሰኖች ባለቤት የሆነው አትሌት ቀነኒሳ በቀለ ነው። ቀነኒሳ ሽልማቱ ስለፈጠረበት ስሜት ይህንም ብሎናል።
እንግዲህ ያው ጥሩ ለሰሩት እንደዚህ ውቅና ሲሰጥ ሌሎችን ደግሞ ወጣቶችን በማበረታታትና ወደፊት ትልቅ ደረጃ እንዲደርሱ ትልቅ ስራ እንዲሰሩ ለሀገራቸውም ለራሳቸውም የሚያበረታታ ነውና ያው ውቅና የሚሰጠው ይሄ ፕሮግራም ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጪም ያሉት እንደዚህ በአካል ተገናኝተው ተቀራርበው እንደዚህ ይሄንን ትኩረት ሰጥቶ ይሄን ፕሮግራም ማዘጋጀታቸው ይሄንን ትክና መስራታቸው በጣም የሚያስደስት ሌሎችም ያው የሚያስደስት ነው ብዬ ገምታለሁ። አንደኛ በማሰባሰብ ደረጃ ያው ኢትዮጵያኖች እንዲሰባሰቡ እንዲተሳሰቡ እንዲከባበሩ እንዲፈጋገሩ የሚያደርግ ፕሮግራም ነው። ከዛም ጋር በጣም ደስ ብሎኛል።
ለሁሉም ተሸላሚዎች ክብር ሲባል ሽልማቱ የተከናወነበት ዕለት በስማቸው እንዲሰየም ተወስኗል። በሽልማትና ዕውቅናው ስነ ስርዓት ላይ የተገኙት የኒው ካሮልተን ከንቲባ ፈሊሺያ ኤኒምፓርድ ስለ ዝግጅቱ ብሎም ዝግጅቱ የበለጠ እንዲያድግ መደረግ ስላለባቸው ጉዳዮች ቀጣዩን አካፍሉናል።
We're happy that an event like this could be taking place in our city because
እንዲህ ያለ ዝግጅት በከተማችን በመደረጉ ደስተኛ ነኝ። የከተማ የመጀመሪያ ጥቁር ትውልደ ጃማይካዊ ከንቲባ እንደመሆኔ ሰዎች የላቀ ስኬት ሲያስመዘግቡ ማየቱን ወዳለሁ። ካሉኝ እቅዶች መካከል አንዱ በራሳቸው ህይወትም ሆነ በሀገራቸው ውስጥ ምትሃታዊ ሊባል የሚችል ትልቅ ለውጥ የፈጠሩ ሰዎች እንዲጎሉ እንዲታዩ ማድረግ ነው። እኔ የላቀ ስራ ከሰራው ሌሎችም በተመሳሳይ ያደርጉት ይቻላል የሚለውን እንዳውቅ ባደረገኝ በዚህ ምሽት ተሸላሚዎችን በመመልከቴ በጣም ደስ ብሎኛል። ይሄንን ሽልማት በተወሰነ መልኩ ዓለም አቀፍ ብናደርገው የተሻለ ይሆናል። ዛሬ ለሽልማት የበቁት በአብዛኛው ኢትዮጵያውያን ናቸው። ለማህበረሰቦቻቸው እጅግ የላቁ ስራዎችን እየሰሩ ያሉ አፍሪካዊ ወንድሞችና እህቶችን ማካተት ብንችል የበለጠ መልካም ይሆናል።
ዘገባችንን የምንቋጨው ይህን የመሰለው የውቅናና ሽልማት መድረክ በተለይ በዩናይትድ ስቴትስ ውስጥ ለሚገኙ ትውልደ ኢትዮጵያውያን ወጣቶች ስላለው ፋይዳ የኖቫ ኮኔክሽን ተቋም ኃላፊ ዶክተር ጋሾ አብዛ በሚሰጡን ሐሳብ ነው።
ሁላችንም ምሳሌ ያስፈልገናል። እኔ በስፖርት ነው ለምሳሌ ትምህርቴን የቀጠልኩት እና ሰዎች በስፖርት ከዶክተራል ዲግሪ ጠናለ እንደ ብለው ጠይቃሉ። ምናልባት መስራት እንደሚችል በተለያዩ መስኮች ታሳያለ። ቴክስቡክ በመጻፍ ሪሰርች በማድረግ እንደዚህ አይነት ዝግጅቶች በማዘጋጀት ግራንድ አፍሪካ ብራንድ ለማሳየት ጥረት ታደርጋለ እና አሁን እንደዚህ መስራት ይቻላል የሚል ስሜት ይፈጠራል እና እዚህም ያገር ያሉ የተወለዱ ልጆች እኚህ አራያ ፈጣሪዎች ተጽዕኖ አድራጊዎችን በማየት አራያ እንደሆኗቸው በማየት ሮል ሞዴል እንደሚባለው ተነሳሽነትና ተበረታችነት ጠንክሮ እንዲሰሩ የሚያዩት ሰው ራይ የሚያደርጉትን ሰው እንዲኖራቸው ያስችለዋል እና በዛ ምክንያት ነው ያንንም እንዲማሩ የምንጠብቀው።
የዘንድሮው ኢምፓክት አዋርድ ለሶስተኛ ጊዜ የተከናወነ ሲሆን ከዚህ በፊት በነበሩት መርሃ ግብሮች ድምፃዊ ቴዎድሮስ ካሳሁን፣ አትሌት ደራርቱ ቱሉ፣ ዓለም አቀፉ ድምፃዊ ኤኮንን ጨምሮ ሌሎች የአክብሮት ከጋቢና ቪኦኤ ጋር ናችሁ ያላችሁት አድማጮች እንዲሁም ተመልካቾቻችን። በነገራችን ላይ ቀደም ያለው ዘገባ ረዘም ብሎ የሌሎች ተሳታፊዎች እንዲሁም ደግሞ ባለስልጣናት አስተያየት ታክሎበት በዌብሳይታችን እንዲሁም ደግሞ በማህበራዊ ገጻችን ላይ እናጋራዋለን፣ እንድትመለከቱትም እንጋብዛለን። ወደ ቀጣዩ ዘገባ እንሻገር። ካፊም የዳንስ ቡድን ከአምስት ዓመት በፊት በአማኑኤል ሰለሞንና አብረውት በውዝዋዜ በሚሳተፉ ሌሎች አካል ጉዳተኛ ጓደኞቹ አማካኝነት የተመሰረተ ተቋም ነው። ተቋሙ ሙሉ በሙሉ በአካል ጉዳተኞች የተመሰረተ ቢሆንም የዘመናዊና ባህላዊ ዳንስ ስልጠናዎችን ለአካል ጉዳተኞችና ለጉዳት አልባዎችም እየሰጠ ይገኛል። ከዚህ ስራ ጋር በተገናኘ እንዲሁም ደግሞ በቅርቡ ስላሰቡት የሽልማት ስነ ስርዓት ለማወቅ ኤደን ገረመው አማኑኤል ሰለሞንን አነጋግረዋለች።
አማኑኤል ሰለሞን እባላለሁ። የካቲን ዲስአቢሊቲ ዳንስ ኢንዱስትሪ የሚባል ለክርስቲያን ተቋቋመ ሀገር በቀል ድርጅት ስራ አስኪያጅ እና መስራች ነኝ።
አማኑኤል በጣም ነው የማመሰግነው። ካቲን የዳንስ ቡድን እንዴት ነው የተቋቋመው እንዲሁም አላማው ምንድን ነው?
ካቲን የተቋቋመው ያው በ2010 ላይ በኔ ፍላጎት ነበረ። በራሳችን ለምን አካል ጉዳተኞች አንሰራም? ራሳችንን እያሰለጠነን ሌሎች ጉዳት አልባዎችንም እያሰለጠነን ሌላ አይነት የኪነ ጥበብ ሙያ ለህብረተሰቡ እናሳየን በሚል እኔና ጓደኞቼ አማክሬ ቃዱን አወጣሁኝ። በዛ መሰረት ብዙ ስራዎችን መስራት ጀመርን። 2013 ላይ ግን ከሌሎች ስራ አጋሮቼ ጋር በመሆን እንዲሁም ሌላ ሙያ ላይ ያንዱም ቢሆን ዳንስ ላይ ብቻ ደግሞ ትኩረት አድርገን ከምንሰራ ሌሎች አካባቢዎች ሙያው ፍቅሩ ፍላጎት ያላቸው ለምሳሌ በትወናው፣ በግጥሙ፣ በመነባነቡ፣ በስዕሉ፣ በተለያዩ የኪነጥበብ ሙያዎች ላይ ተሰማሩ አካል ጉዳተኞችን ስልጠና እንድንሰጥ እንዲሁም እነሱን እንድናበቃ በ2013 ላይ አሁን ያለውን የያዘውን ስም ካቲን ዳንሲንግ ከሚለው ወደ ካቲን ዲሴቢሊቲ ዳንሲንግ አርቲስትሪ ወይም ኬዲዲኤ ወደሚለው ተሸጋገረና ወደ ኤንጂኦ ከፍ አለ። ዋነኛው ስራው ካቲን ዲሴቢሊቲ ዳንሲንግ አርቲስትሪ ማለት ዋነኛው ስራው ዳንስ ነው። ግን ደግሞ ሌሎች ብዙ ሙያዎች ያሏቸው ፍላጎት ያላቸው ሰዎች አሉ። ግን ፍላጎቱን ቢኖራቸው የሚገርምሽ ነገር ሁሉን አያገኙም እና ካፋሽ ጉዳት አልባ የሆኑ ሰዎች ናቸው አካል ጉዳተኛውን አስመስለው አክት የሚያደርጉት። ለምሳሌ በዊልቸር ላይ ሆነው ፊልም ሲሰሩ፣ ቲያትርን ሲሰሩ፣ በክራንች ላይ ሆነው ጉዳት አልቦች ናቸው እና ሌሎች አካል ጉዳተኛውን ሲንግን በባለሙያተኛ ስልጠና ብንሰጣቸው ፊልም ሊሰራ ሲል የአካል ጉዳተኛ ካራክተር ሲኖር ኦዲሽን ወስደው አካል ጉዳተኞችን ኦዲሽን እንዲወስዱ አድርጎ መምረጥ ይቻላል ማለት ነው። በዳንስ የበቃን በደንብ አለን። ለዛ ነው አሁን ሙያውን ከሁሉም ላይ እንዲት እንድንሰማራ ነው የሆነው እንጂ ዋነኛው ስራችን ስቲል እየሰራን ያለ ነው በደንብ ዳንሱ ላይ ነው።
እንግዲህ ያለፉት አራት አመታችሁ ነው አለ አምስት ሊሞላችሁ ነው እና የሰራችኋቸው ዋና ዋና የምትሏቸው ስራዎች ምንድን ናቸው?
አላማችን መጀመሪያ የአካል ጉዳተኞች የኪነ ጥበብ ሙያ ከፍ ማድረግ ነው። እንዲሁም አካታች የሆነ ማህበረሰብ መፍጠር፣ ሁሉም ሰው ተውብ ስለሆነ ብቻ መኖር አለበት ተደባልቆ መኖር አለበት የሚለውን ነገር ነው የምናራምደው እና አምስት አመት ጊዜ ውስጥ የሰራናቸው ስራዎች እንችላለን። አንድ ፌስቲቫል በብሔራዊ ቲያትር 2012 ላይ ሰርተናል። እንችላለን ሁለት ለአራት ቀን የሚቆይ ፌስቲቫል በ2013 ለአራት ቀን የሚቆይ ፌስቲቫል ነበረ። ሰው የትኛውን ባጭሩ ለማብራራት አሻም ቴሌቪዥን ሚዲያ አባላት ጋር የክራንች እግር ኳስ ጨዋታ በአዲስ አበባ ስቴዲየም ነበር ያደረግነው። በአጋጣሚ እኛም 3-1 ነበር ያሸነፍናቸው እነሱ። ክራንች ፉትቦል አድርገናል። በማግስቱ ደግሞ ከወጥ ንግድ እና ለአካል ጓተኞች እንዴት ምቾት እንደሚነሳ የሚያሳይ በሁለት መርሃ ግብር አድርገን በጠዋት ፕሮግራማችን ጊዮርጊስ ላይ፣ በከሰዓት ፕሮግራማችን ደግሞ መገናኛ ላይ የኪነ ጥበብ ስራችን ሰራን። እንዲሁም በሶስተኛው ቀን ኢንክሉሲቭ ፋሽን ሾው ከወደ ጉዳት አልቦችን ያሉበት፣ አራተኛው ቀን ብሔራዊ ቲያትር ላይ የአካል ጓተኞች ኪነ ጥበብ የሚሸቱ አካል ጉዳተኞች የሰሯቸውን የአርት ስራዎችን የሚያቀረቡበት ፕሮግራም አድርገን ሰራ። እንዲሁም 2013 ዘመን መለወጫ ላይ ሁሉም ሰው የድርሻውን ይወጣ በሚል ምቹ ሀገር ምቹ ሁኔታ 2015 እንፈጥራለን የሚል ቃል የምናስገባበት በተለይ ባለስልጣኖችን እና አርቲስቶችን ጠርተን ሁሉም በሚችለው አቅም ቃል እንዲገባ አደረገን። በሱም ስራ ሰራን። አሁን ላይ ደግሞ ሌላ ያሰብነው ነገር አለ። ስለዚህ እስካሁን እነዚህ ስራዎችን ሰርተናል።
መቼም እናንተም ራሳችሁ አካል ጉዳተኞች ሆናችሁ በሌላ የዳንስ ቡድን ውስጥ ተካታችሁ ስትሰሩ ቆይታችሁ ነው የራሳችሁ ተቋም የከፈታችሁት እና የራስን ድርጅት ወይም የራስን ተቋም ይዞ ሙሉ ለሙሉ በአካል ጉዳተኞች አቋቁሞ ለአካል ጉዳተኞች መስራት ያለው ተግዳሮትና ችግር ምን ይመስላል?
ተግዳሮቱ አሁን ለምሳሌ ከወረዳ ወጣት ማዕከል መንግስት ሰጥቶን እየሰራንበት ያለ ነው። ሶስተኛ ፎቅ ላይ እየወጣን ነው የምንሰራው እና እንደውም አሟሟቂያችንን እዛው ደረጃው ላይ ጨርሰን ነው የምንመጣው። ተግዳሮቱ ከዛ ነው የሚጀምረው አንዱ። ከዛ ለምሳሌ አሁን እዛው የምንመጣበት ደረጃ ላይ ክረምት በሆነበት ወቅት ላይ ደረጃውን ዝናብ ይነካዋል እና ጎማው ክረምቱን እያሸራተተን ወደ አራት ጊዜ የተለያዩ ሰዎች የመውደቅ አደጋ ደርሶብን ነበረ። በተጨማሪም ርዛው የአዳራሹ የማይመች አይነት አዳራሽ ስለሆነ እዛም የመውደቅ አደጋ አለ ምን አለ እና በጣም ብዙ ነው ነገር እየው። ግን አካል ጉዳተኛ ራሱን ችሎ ልስራ ብሎ እንትን ሲል ስለ አካል ጉዳተኝነት አውቃለሁ የሚል ጉዳት አልባ እንኳን አካል ጉዳተኛ እንዲያሰራ አካል ጉዳተኛ ስላልሆነ ብቻ የሚያጣቸው ነገሮች አሉ። ጉዳተኛው ሲሆን ግን ማን እንዴት ይንቀሳቀሳል የሚሉትን ነገሮች በቀላሉ ያስተውላል። ቆንጆ ነው። ሌላው የተሻለ የምንለው ነገር እንዳልኩሽ አካታች ማህበረሰብ መፍጠር ነው አላማችን እና ሌሎች ጉዳት አልባዎችንም እናሰራለን። ሌሎች ጉዳት አልባዎችን ስናሰራ አካል ጉዳተኛው ጉዳት አልባውን ማሰራት ሲችል እስከዛሬ ተረጂ ናቸው አካል ጉዳተኞች በኤንጂኦዎች ሲረዱ እንክብካቤ ያስፈልጋቸዋል እንደዚህ ናቸው ምናምን ሲባል ነበር። ግን አሁን አካል ጉዳተኛው ጉዳት አልባውን ሲያስተምር ሲያሰራ መድረክ ላይ ሲያወጣ እሱ ደግሞ ሌላ መልካም ነገር ነው ከአዌርነስ ክሬሽኑ አንጻር ማለት ነው። እንደ ችግር ግን ካየነው ማለት ችግሮች አሉ። አካል ጉዳተኛ አለማመን አካል ጉዳተኛ አሁን እኔ ማናጀር ነኝ ብዬ አንድ ቢሮ ሲሄድ አካል ጉዳተኛ በመሆኔ ብቻ አምኖ አለ መስጠት ለዛ ፈንድ አለ ማድረግ ሄል መንግስትን ራሱ እየጠየቀ ነው ብታይ ምቹ የተመቻቸ የምንጠቁና እና ብዙ አካል ጉዳተኛ አሁን አካል ጉዳተኝነት እንደምርት እየበዛ ነው ያለው እና አዌርነሱ ግን ስቲል እየተሰራበት አይደለም ለማምጣት ምንነጭ ቦታ ሰጡን ብለን መንግስትን ስንጠይቅ አይ አለማመን ነገር እውነት አሁን ለአካል ጉዳተኛው ሰው ኪነጥበብ ቅንጦ ታድርጎ ነው የሚያስበው አካል ጉዳተኛው ከተማረ ኮምፒውተር ላይ ቁጭ ብሎ ይሰራል ካልተማረ ደግሞ ከርካ ስራ ወይ እንደዚህ ሽመና ስራ እሱ ነው ህብረተሰቡ እሱ ነው ብሎ ነው የሚያስችነው ትልቁ ተግዳሮት የሆነብን አሁንም ድረስ
እንግዲህ አሁን ያገኘው ልምምድ ላይ በነበራችሁበት ወቅት ነው ከዛ ቋርጠህ ነው የምታወራኝ አሁን እንችላለን ሶስትን እየተዘጋጃችሁ ነው እስቲ ምን አይነት መርሃ ግብሮች ላይ ነው እየሰራችሁ ያላችሁት
እንችላለን ሶስትን እየሰራን ያለ ነው ቅድም ለማብራራት እንደሞከርኩት አንድን እና ሁለትን ማርኪና ተባብ ላይ ተመሰረተ ነበር እየሰራን ያለ ነው አሁን ደግሞ በተለየ መንገድ በ11ም ክፍለ ከተማ ከአንድኛ እስከ ሶስተኛ የወጡ አካል ጉዳተኛ ተማሪዎች የሽልማት መስጠት ነው የመጀመሪያው ዝግጅት ለምሳሌ መጠረጃ ቤቱ ሳይመቻቸው ቆንጆ የመጫወቻ ኢንቫይሮመንት ሳይኖራቸው ጥሩ የሚማሩበት ክፍል ሳይኖራቸው ይሄን ሁሉ ችግር ተቋቁመው ከአንድ እስከ ሶስት ይወጡ አካል ጉዳተኛ ተማሪዎች በየትምህርት ቤቱ አሉ። ስለዚህ ከ11ም ክፍለ ከተማ ከአዲስ አበባ ትምህርት ቢሮ ጋር በጋራ በመሆን እነሱን እንሸልማለን። እንዲሁም ደግሞ 30 የሚሆኑ ረጅም ዓመት ያስተማሩ አካል ጉዳተኛ መምህራን አሉ። ማንኛውንም ተማሪ ያፈሩ አካል ጉዳተኛ መምህራን አሉ። እነሱንም እውቅናና የምስጋና ሰርተፍኬት መስጠት ነው ፕሮግራሙ። በተጨማሪም እኛን የኪነ ጥበብ ስራም እና ፐርፎርም እናደርጋለን ማለት ነው። ይህን ስራ የምንሰራው ከኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ጋር በጋራ በመሆን ነው። ህዳር 19 ነው ይህ ፕሮግራም የሚሆነው። ሰለሞን ቦጋለ የፕሮግራም የድርጅታችን አምባሳደር ነው። ስለዚህ እንደዚህ እያደረግን ነው እየሰራን ያለ ነው። እንደነ መጋቢ አዲስ ይገኛሉ ቦታ ቦታው ላይ ስለ በተለይ አካል ጉዳተኛን ሆነው አቺቭ ያደረጉ አካል ጉዳተኞች ተሞክሯቸውን ያስተላሉ። እኛን የሚያግዘን የለም ብለው የሚያስቡ ተማሪዎች መምህራን አካል ጉዳተኛ የሆኑ አሉና ኔክስት ኢየር ላይ ለምሳሌ 2015 የትምህርት ዘመን ማብቂያ ላይ አዎ ከአንድ እስከ ሶስት አሁን ሰወጣ እኮ ይሄ ድርጅት ይሸልመኛል የሚያስበኝ አካል አለ ብለው እንዲያስቡ በየአመቱ ይህንን ስራ እንሰራለን። አካል ጉዳተኛ የሆኑ ታለንት ያላቸው ደግሞ እነሱንም እናበረታታለን ፐርፎርመን እንዲያደርጉ እናደርጋለን።
አማኑኤል በጣም ነው የማመሰግነው ስለነበረን ቆይታ። ያሰባችሁት ሁሉ እንደሚሳካ ተስፋ አድርጋለሁ። እጅግ አመሰግናለሁ።
ከልብ አመሰግናለሁ። ታሪያ ክብረ
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ጋቢና ቪኦኤ ይቀጥላል። የኢትዮጵያ አርሶ አደሮች በአየር ንብረትና የአየር ሁኔታ ለውጥ ዙሪያ በቂ መረጃ አለማግኘታቸው ለእርሻ ምርት መቀነስ ከፍተኛ አስተዋጽኦ እንደሚያደርግ አንድ በቅርቡ የወጣ ጥናት አመላክቷል። ዓለም አቀፍ የእድገት ማዕከል የተሰኘው ተቋም በአምስት ክልሎች ውስጥ ባካሄደው ጥናት ኢትዮጵያ ውስጥ ለአየር ንብረት ለውጥ መረጃ የሚያገኙ አርሶ አደሮች 18% ብቻ ናቸው ብሏል። ስመኝሽ የቆየ አርሶ አደሮችን፣ የግብርና ባለሙያዎችና ጥናቱን ያካሄደውን ተቋም የኢትዮጵያ ወኪል እንዲሁም የመጣኔ ሀብት ባለሙያ የሆኑትንም ዶክተር ስንሻው ታምሩን አነጋግራ ተከታዩን አሰናድታለች።
በምስራቅ ሸዋ አዳሚ ቱሉ ወረዳ ተወልደው ያደጉት የ68 ዓመቱ አቶ ኒኔ ሆርሲሳ በግብርና ሙያ የሚተዳደሩ ባለሙያ ሲሆኑ ቀደም ሲል እንደ ልብ ያመርቱት የነበረው የበቆሎ እህል አሁን ምርታማነቱ እየቀነሰ መምጣቱን ይገልጻሉ።
ድሮ ማዳበሪያ ማንሳልኝ ክረምት ያታግዳል መሬቱ። የድሮ አፈርና የአሁኑ አፈር የተለያየ። የድሮ አፈር ቶክሶ በጣም ሚኒራል እንትን ያለው ነው። የአሁኑ ግን በአመት በአመት በመዳበሪያ ተቀስቶ ወይም ደግሞ ዝናባቸው ተቃጥሎ አፈሩ ራሱ ተቃጥሏል እና ምርት እንደ ድሮ አይደለም እና በግድ እያወጡ ነው በማዳበር። ካለበለዚያ ግን ምን የማይገኝ ከአፈሩ ጋር የአፈሪ መበከል ራሱ አፈሩ ራሱ ከድሮ አፈር አይነት አይደለም።
አቶ ኒኔ የእርሻ ምርታቸው የቀነሰው በዝናብ መጥፋትና የሚኖሩበት አካባቢ የሙቀት መጠን በከፍተኛ ሁኔታ እየጨመረ በመምጣቱ መሆኑንም ያስረዳሉ።
አያም ቢማል ይሄ አመቱን በሙሉ ይታል ያገኛል። ደንድሮ በተለያየ ይታል። ሁሉ ጊዜ እየቀነሰ ወደ መቀነስ እየተራመደ ነው። ደን የምታይ ክረምት መቀነስ፣ የኑሮ ውድነት፣ የአካባቢ ደን ደስ የምለው ነገሮች በሙሉ ተቀንሰዋል። አየሩ ራሱን በድሮ የቀዘቀዘ ጤነኛ አይደለም። እየቀነሰ ወደ መቀነስ የሚሄድ ይመስለኛል።
የአየር ንብረት ለውጥ ያስከተለው የዝናብ መጥፋትና የአካባቢ ወደ በረሃነት መቀየር አቶ ኒኔንና ሌሎች በግብርና የሚተዳደሩ አርሶ አደሮችን ለከፍተኛ ችግር አጋልጧል። በዝናብ መቀነስ ምክንያት በርካታ አርሶ አደሮች ለቤት ምግብ ፍጆታና ለገበያ የሚያቀርቡት የበቆሎ ምርት እንደ ልብ እንዳይበቅል ማድረጉንና የሚበቅሉትም ከቀድሞ ዝርያቸው እጅግ ያነሰ የምርት መጠን ያላቸው መሆኑን የግብርና ባለሙያዎች ይገልጻሉ። አቶ አበባዮ ካሳይ የኢትዮጵያ ስነ ህዝብ ጤናና አካባቢ ጥበቃ ወይም በመጽሐረ ቃሉ ፒኤችኢ ኢትዮጵያ በመባል የሚታወቀው ጥምረት የመካከለኛው ስምጥ ሸለቆ ፕሮጀክት አስተባባሪ ናቸው።
በፊት ቢያንስ በቆሎ ከሶስት እስከ አራት ወር ድረስ ያልተቆራረጠ ዝናብ ይፈልጋል። አሁን ደግሞ የዝናብ መጠኑ ስለቀነሰ በሁለት ወር አካባቢ የሚደርሱ ነገር ግን ምርታማነታቸው አነስተኛ የሆኑ የበቆሎ ዘሮችን ነው አሁን ባለፈው ዓመትና ዘንድሮ የዘሩት። ስለዚህ በአጭር ጊዜ የሚደርሰውን ፈልገው ሳይሆን ተገደው እንዲዘሩ ሆኗል ማለት ነው። ሌላው ደግሞ መዝራት እንዳለ ሆኖ ወደ ሌላ ሰብል መቀየር፣ ለምሳሌ ቦሎቄ፣ ጤፍ እና የመሳሰሉት። ነገር ግን እነዚህ እህል አይነቶች የበቆሎ ያህል ምርት አይኖራቸውም። ስለዚህ ግብርና ተለያይነት ወይም አግሮ ባዮዳይቨርሲቲ የምንለው የሱም አይነት ይቀንሳል ማለት ነው።
የአየር ንብረት ለውጥ በኢትዮጵያ የግብርና ምርት ላይ እያሳደረ ያለውን ጉዳት ከግምት ውስጥ በማስገባት ዓለም አቀፍ የእድገት ማዕከል የተሰኘ ተቋም በቅርቡ ባካሄደው ጥናት የኢትዮጵያ አርሶ አደሮች በአየር ንብረት ለውጥ ዙሪያ በቂ መረጃ እንዲያገኙ በማድረግ ብቻ ምርትንና ምርታማነትን ማሻሻል እንደሚቻል አመልክቷል። ሆኖም በአሁን ወቅት መረጃውን የሚያገኙት 18 ከመቶ አርሶ አደሮች ብቻ መሆናቸውን ጥናቱን ካካሄዱት ባለሙያዎች አንዱና የተቋሙ የኢትዮጵያ ወኪል የኢኮኖሚ ባለሙያ ዶክተር ስንሻው ታምሩ ያስረዳሉ።
ከተየቅናቸው ለ4000 ከሚጠቁ አርሶ አደሮች ውስጥ 18% ብቻ ናቸው ስለ አየር ለውጥ መረጃ ያገኙት። መረጃው በቂ ይሁን አይሁን የሚለውን ሌላ ዲቴል ሳንገባ መረጃውን ያገኙ አርሶ አደሮች 18% ብቻ ናቸው። ወደ 82% የሚሆኑ አርሶ አደሮች ስለ እንደዚህ አይነት መረጃ መኖርም አያውቁም፣ መረጃውንም ደግሞ ደርሷቸው ማያውቁም። ኦፍኮርስ ካላወቁም አይደርሳቸውም።
መረጃ እንዳያገኙ የሚያግዷቸው ነገሮች ምንድናቸው የሚሉትን ለማየት ሞክራችኋል?
አዎ፣ እንደመጠየቅ ብለናል። አንደኛ ስለ መረጃው ራሱ መኖሩን አያውቁትም። ያው መረጃው ስለሌለ ነው ይላሉ፣ ወይ ደግሞ ሬዲዮ በሰፊው ስለማንሰማ ነው፣ ወይ ደግሞ እዚህ ዲቨሎፕመንታል ኤጀንት የሚባሉት ከአየር ንብረት ለውጥ ጋር በተገናኘ ብዙም ትኩረት አልተሰጠውም። እንደዚህ አይነት የመሳሰሉ መልሶችን ነው የሰጡን።
ይህ በአማራ፣ ኦሮሚያ፣ ትግራይ፣ ደቡብና ሶማሊያ ክልሎች ውስጥ የተካሄደው ጥናት እንደሚያሳየው አርሶ አደሮች ጋር የሚታየው ከፍተኛ የሆነ የመረጃ እጥረት በምግብ ምርትና የምግብ ዋስትና ላይ ከፍተኛ ተጽዕኖ እያሳደረ ነው።
ከአየር ንብረት ለውጥ ጋር በተገናኘ በተለይ እንደ ኢትዮጵያ ያሉ ሀገሮች ከረዥም ጊዜ ጀምሮ በጣም ሲጠቁ ነበረ። ትልልቅ የሚታወቁ ዳታዎች አሉ። የ1966ቱ በኢትዮጵያ አቆጣጠር ትልቁ የረሃብ በተለይ በሰሜኑ አካባቢ፣ በቅርብ ጊዜ ደግሞ በሰሜን ምስራቅ፣ እንደዚህ በደቡብ፣ እንደዚህ የቦረና ዞንን ተከትሎ በጣም ትልቅ ድርቅ ጋር የተገናኙ ችግሮች ነበሩ። በምግብ ራስን አለመቻል፣ እርዳታ የመጋለጥ፣ በእርዳታ ብቻ ዲፔንድ የማድረግ ችግሮችን ያስከትላል። እና በቅርቡ ደግሞ ወደ ደቡብ እንደዚህ የሶማሊያ አካባቢም ጨምሮ ወቅቱን ያልጠበቀ ጎርፍ መጥቶ ትልቅ የብዙ ቤተሰቡን አፈናቅሏል። እና ከዚህ ከአየር ንብረት ለውጥ ጋር የተገናኘ ትንሽ የማይባል ሕዝብ በዚህ ይጠቃል።
ለመሆኑ አርሶ አደሮች በአየር ንብረትና በአየር ሁኔታ ለውጥ ዙሪያ በሚያገኙት መረጃ ምን ያክል ምርታቸውን ማሳደግ ይችላሉ ለሚለው ጥያቄ ዶክተር ስንሻው በጥናታቸው ያገኙትን ውጤት ያብራራሉ።
እነዚህ 18% ካገኙት ውስጥ ካላገኙት ጋር ሲነጻጸር ያገኙት አርሶ አደሮች የበቆሎ እና የስንዴ ምርታቸው ከ17 እስከ 26% በጣም ከፍ ብሎ አግኝተዋል። ይህ ማለት በጣም ትልቅ የሚባል ውጤት ነው። እንደማዳበሪያ፣ እንደ ምርጥ ዘር፣ እንደ ኤክስቴንሽን ሰርቪስ ከነዚህ ጋር ባልተናነሰ ሁኔታ የበቆሎ እና የስንዴ ምርት በጣም ከፍ ያደርጋል። ግን እዚህ ጋር አጽንኦት አድርጌ ሰጥቼ መናገር የምፈልገው ለሌሎች ምርቶች ግን እንደ ጤፍ፣ እንደ ማሽላ፣ የቅባት እህሎች፣ ቡና ላይም ለማጣራት ሞክረን እስካሁን ባለን ዳታ ተጨባጭ መረጃ አላገኘንም።
ከአየር ንብረት ወይም ከአየር ሁኔታ መለዋወጥ ጋር ተያይዞ የሚቀርቡ መረጃዎችን ከሚያገኙ ጥቂት አርሶ አደሮች መካከል 63% የሚሆኑት መረጃውን የሚያገኙት ከሬዲዮ መሆኑን ጥናቱ አመልክቷል። ሌሎች 19% የሚሆኑት ደግሞ ከቴሌቪዥን ሲያገኙ፣ ቀሪዎቹ ከጎረቤትና ከእርሻ ባለሙያ ሰራተኞች የሰሙ ናቸው። ይህን የመረጃ ስርጭት ሁኔታ በተቀናጀ መልኩ እንዲዳረስ የሚመለከታቸው አካላት ተጨማሪ ጥናቶችን ማካሄድ እንዳለባቸው ዶክተር ስንሻው ይጠቁማሉ።
ሞዳሊቲው እንዴት ይሁን፣ በምን መልኩ ቢደርስ ነው ለተጠቃሚዎቹ የበለጠ ፍሬያማ የሚሆነው? በሞባይል በኩል ነው? በሞባይል ስልክ በኩል ነው? በእነዚህ በዲቨሎፕመንት ኤጀንትስ ነው ወይስ በሌላ ሞዳሊቲ ነው? በሬዲዮ በኩል ነው? በሬዲዮ በኩል ከሆነ ደግሞ ምን አይነት ትንተና ተካሂዶ ምን አይነት መረጃ ነው መስጠት ያለበት? ሚሊዮን ሬዲዮ ስንት ቦታ ነው የሚደርሰው? ፍሪኩዌንሲው እንዴት ነው የሚሆነው? በሚለው እሱን ወደ እሱ መሄድ ይቻላል። ነገር ግን ዋናው ነገር እንደ ሀገር ራሱ ይሄን እዚህ የአየር ንብረት ጋር በተገናኘ ወይ ደግሞ የአየር ሁኔታ ለውጥ ጋር በተገናኘ መረጃው በጣም ጠቃሚ እንደሆነ ማወቅና እሱ ላይ የበለጠ ጥናት ማድረግ በምን በኩል ቢደርስ ነው የበለጠ ጠቃሚ የሚሆኑት የሚለው ሰከንደሪ ነው። እንደውም ከእሱ ጋር በተገናኘ ሌላ ጥናቶች ለማድረግ እየተዘጋጀን።
በአየር ንብረት ለውጥ ዙሪያ የሚሰራጩ መረጃዎች ለአርሶ አደሮች በሚሆን መልኩ አሰናድቶ በተለያዩ መንገዶች እንዲዳረሱ ለማድረግ የግብርና ሚኒስቴር፣ የሜትሮሎጂ አገልግሎቶች፣ የግብርና ኤክስቴንሽን ሰራተኞችና የመገናኛ ብዙሃን ተቀናጅተው መስራት እንደሚጠበቅባቸው ዶክተር ስንሻው አመልክተዋል። ይህ ከሆነ እንደ አቶ ኒኒን የመሳሰሉ አምራች ገበሬዎችን ለአደጋ ላጋለጠው የአየር ንብረት ለውጥ አይበገሬ የሆነ ማህበረሰብ መፍጠር ይቻላል። ለአሜሪካ ድምጽ ራዲዮ ስመኝሽ የቆየ ዋሽንግተን ዲሲ።
ጣቢያው የአሜሪካ ድምፅ ስትከታተሉት የቆያችሁት ደግሞ ጋቢና ቪኦኤ ነበረ። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም፣ ኤልያስ አስማረ ደግሞ የድምፅና የምስል መሐንዲሳችን ቆይቷል። አብራችሁን ስለቆያችሁ በእጅጉ እናመሰግናለን። መልካም ሳምንት ይሁንላችሁ።